ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 29 2013 ዓ.ም ዝግጅታችን ጀመረ። የምርጫ ክርክር በዝግጅት አይነቱ የመጀመሪያ
ህገ መንግስቱን በህዝብ ውሳኔ እንዲሻሻል እናደርጋለን።
ኢትዮጵያን የመሰለ አደረጃጀት አላችሁ። ኢትዮጵያን የመሰለ አደረጃጀት ከብልጽግና ውጭ ማንም ሰው ማንም ፓርቲ የለም።
አሁንም እንደገና ብልጽግና ዴሞክራሲ ሂደት፣ ይሄ ዴሞክራሲ ሂደት ነው የሚለው መቼ ነው ማብቂያው? የኢትዮጵያ ህዝብ ምን ያክል ነው ዋጋ የሚከፍለው የዴሞክራሲ መብቱን ለማግኘት?
ኢትዮጵያ አሁን ስናያት በዓለም አቀፉ የዲፕሎማሲ መድረክ ወርዳለች።
ከሶስት ሺህ ዓመታት በኋላ በወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻለም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለን መጠየቅ ያለን።
የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን አንድ ላይ ካከራከረበት ዝግጅት የተቀነጨበ ነው። ዛሬ የክርክሩን የመጨረሻ ክፍል እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁና የስርጭት አቀናባሪያችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀደመው ዝግጅታችን እንለፍ። የምርጫ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎች ክርክሮችን እያስተናገዱ ናቸው። የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ እየተካሄደ ለሚገኘው ክርክር በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት አቶ ዮናስ ዘውዴ ከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ደግሞ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻ ነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ሲሆን ለዛሬ በዚህ ርዕስ የተዘጋጀውን የክርክሩን የመጨረሻ ክፍል እናስደምጣችኋለን።
የአሜሪካ ድምጽ ሬዲዮና የአሃዱ ሬዲዮና ቴሌቪዥን ተመልካቾች፣ አድማጮችና ተከታታዮች፣ ይህ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ሂደት በሚል ርዕስ እየተካሄደ ያለ የክርክር ሂደት ነው። እንግዲህ ማጠቃለያ ወደሆነው አራተኛው ክፍል ላይ ደርሰናል። ቀደም ሲልም እንዳልኩት በመግቢያው ላይ ማለት ነው፣ ስድስተኛው የኢትዮጵያ ሀገራዊ ምርጫ ሰኔ 14 ቀን ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። እስካሁን በነበረው የፖለቲካ እንግዲህ ክርክር ሂደት ተመስርተው የሚመርጡትን ፓርቲ የወሰኑ ዜጎች ይኖራሉ፣ በመወሰን ላይ ያሉ ገና ያልወሰኑም ይኖራሉ። እንግዲህ የማጠቃለያ ጥያቄ የሚሆነው ለሁላችሁም ተመሳሳይ ጥያቄ ነው የሚሆነው፣ እናንተን ለመምረጥ ለወሰኑም ሊመርጧችሁ እየወላወሉ ላሉ ዛሬ ከተነሳው ርዕሰ ጉዳይ እንደዚሁም ጠቅለል ካሉ ሁኔታዎች አንጻር እንድትመልሱልኝ ነው የምፈልገው። ዜጎች ለምን እናንተን ይመርጣሉ? ለምን ይሄኛውን ፓርቲ በማለት ነው ጥያቄውን የማቀርበው። የመጀመሪያው መላሽ እንዲሆነው በአራተኛው ዙር እንግዲህ ቀደም ሲል በወጣ ወጣ መሰረት ኢዜማ ነው። የኢዜማ ተወካይ አቶ ሀብታሙ ኪታባ፣ ዜጎች ለምን እናንተን ይመርጣሉ? አራት ደቂቃው ታውን ይጀምራል።
አመሰግናለሁ። የመጀመሪያው የኢትዮጵያ ሕዝብ እኛን እንዲመርጠን የምንፈልግበት ዋናው ምክንያት አሁን ላለንበት ችግር መነሻ ሰነድ ነው ብለን የምናስበው ህገ መንግስቱን እንዲሻሻል በህዝብ ውሳኔ እንዲሻሻል እናደርጋለን። አንዱ የምናቀርበው ይሄ ነው። ገዢው ፓርቲ ህገ መንግስቱ ላይ ያሉት የብሔር ብሔረሰቦች እንደዚሁም ሌሎች የፕሪያምብል ውስጥ ያሉት ነገሮች እንደማይነኩ በማኒፌስቶ ላይ አስቀምጧል። ኢዜማ ህገ መንግስቱ በህዝብ ውሳኔ እንዲሻሻል ለህዝብ ያቀርባል። ሁለተኛ በኢትዮጵያ ውስጥ ያሉ አስፈጻሚ አካላቶች በመቶ ሚሊዮን ላይ የሚሰለጥኑ መቶ ሰዎች አይነክ የሆነው የኖሩበት ዋናው ምክንያት የአቃቢ ህግ ገለልተኛ አለመሆን ስለሆነ አቃቢ ህግ ገለልተኛ ተቋም እንዲሆን እናደርጋለን። ሶስተኛ የሲቪል ሰርቪስ ማሻሻያ ለአምስት ዓመት የሚተገበር ፕሮግራም እንደግፋለን። በዚህ ማሽሪያ ፕሮግራም ሲቪል ሰርቫንቱ በሙያው ሀገሩን የሚያገለግል እንጂ የገዢው ፓርቲ ተላላኪ እንዳይደለ በተግባር በስራ ላይ እናውላለን። የሲቪል ሰርቪስ የአምስት ማሽሪያ ፕሮግራም እንተገብራለን። ሌላው ዜጎች የኢትዮጵያ ዜጎች አቅም አላቸው፣ እውቀት አላቸው፣ ጉልበት አላቸው፣ ለሀገራቸው ሸክም አላቸው ብለን እንደ ኢዜማ ስለምናምን ኢትዮጵያውያኖች ተነጋግረው መግባባት ይችላሉ ብለን ስለምናምን ብሔራዊ መግባባት፣ ሀገራዊ እርቅ በኢትዮጵያ ላይ እንዲሆን ከቤተ መንግስት የሚወጣ ሳይሆን ህዝቡ ይሳተፍበት የማይገደብበት ብሔራዊ እርቅ መግባባት እንዲኖር ሁሉንም ተዋናያኖችን ወደ መድረክ የሚጠራ ስራ እንዲሰራ እናደርጋለን። ለዛ ዝግጁ ነን። ሌላው ተከታታይ ማሻሻያ የሚያስፈልጋቸው ተቋማቶች አሉ። የዲሞክራሲ ተቋማትን መገንባት ሲታሰብ መታሰብ ያለበት ሁለት ነጥብ አለ። አንደኛው ሐሳብ ነው፣ ሌላው ህግ ነው። በኢትዮጵያ ውስጥ ሐሳብ እንዳይታፈን በሚያደርግ ደረጃ የዲሞክራሲ ተቋሞች ምርጫ ቦርድ፣ ሰብአዊ መብት፣ ጸረ ሙስና፣ ሚዲያን፣ እንባ ጠባቂ፣ ሌሎችም ፓርላማውን ጨምሮ ሌሎችም ቼክ ኤንድ ባላንስ የሚያመጡት ተቋማት ላይ ተከታታይ ሪፎርም እንዲደረግ እናደርጋለን። ህግ የሚከበርበት ገዢዎች ከህዝብ በላይ የማይሆኑባትን ሀገር እውን ለማድረግ ዜጋ ተኮር ሆኖ ኢዜማ ይሰራል። የኢዜማ ምልክታችን ሚዛን ነው። ሚዛን ያደረግንበት ምክንያቱ ዛሬ በሀገራችን በንግዱ የሚዛን ጉድለት ስላለ ነው። በፖለቲካው የሚዛን ጉድለት ስላለ ነው። በማህበራዊ መስተጋብሮቻችን ከገዢዎች ጋር የተጠጉ የሚኖሩባት፣ ከገዢዎች ያልተጠጉ ደግሞ ሀገራቸው ላይ እንደ ጎረቤት የሚኖሩባት ሀገር ስለሆነች ኢትዮጵያን ለሁላችንም እኩል ለማድረግ ሚዛንን እንከተላለን። ለዛም ነው ከሌሎች ፓርቲዎች በተለየ ሁኔታ ኢዜማ መዋቅሩ በምርጫ ወረዳ ደረጃ ያለ። እያንዳንዱ ምርጫ ወረዳ እጩዎቹን ይመርጣል። በኢዜማ እምነት እያንዳንዱ ወረዳ አስተዳዳሪው መምረጥ አለበት፣ እያንዳንዱ ዞን አስተዳዳሪው መምረጥ አለበት፣ እያንዳንዱ ክልል አስተዳዳሪው መምረጥ አለበት። ከቤተ መንግስት የተሾሙ የቤተ መንግስት ሰዎችን ፍላጎት የሚያስፈጽሙ ግለሰቦችን በስርዓት መተካት አለብን ብለን ስለምናምን ምልክታችን ሚዛን ነው። ኢዜማን ምረጡ። በኢትዮጵያ ፖለቲካ፣ ኢኮኖሚ፣ ማህበራዊ ጉዳዮቻችን ላይ ፍትህን እናንብር። እናመሰግናለን።
እናመሰግናለን። እንግዲህ ቀደም ሲል እንዳልኩትም ስድስተኛው አጠቃላይ ምርጫ ሊካሄድ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት። የሚመርጡትን ፓርቲ የወሰኑ ገና በመወሰን ላይ ያሉ ዜጎችም ይኖራሉ እና ዜጎች ለምን እናንተን ይመርጣሉ ነው ተመሳሳይ ጥያቄ ነው ለሁላችሁም እየቀረበ ያለው የመጨረሻው የማጠቃለያ ጥያቄ ማለት ነው። ቀጣዩ ብልጽግና ነው። አቶ ዮናስ፣ ዜጎች ለምን እናንተን ይመርጣሉ?
በጣም አድርጌ አመሰግናለሁ። ዜጎች እኛን የሚመርጡት ከብሶት ይልቅ በብስለት የተመሰረተ ፓርቲ ነው። ከስሜት ይልቅ በስሌት የተመሰረተ ፓርቲ ነው። ብልጽግና ብርሃን ስለሆነ ብርሃንን ይምረጡ። ምልክታችን ብርሃን፣ የሚበራ አምፖል ነው። የሚበራ አምፖልን ይምረጡ። የሚመርጡበት ምክንያት በርካታ ነው። በብርሃን ፊት ማንም ሊቆም ስለማይችል ችግር፣ ድንቁርና፣ እጦት፣ ረሃብ፣ መታረዝ፣ ምንም ነገር በብርሃን ፊት ሊቆም ስለማይችል የሚያስፈልገን ብርሃን ነው ብለን ስለምናምን የሚበራ አምፖልን ይምረጡ ማለት እንወዳለን። ብልጽግና ቢመረጥ ባለፉት 3 ዓመታት ሰርቶ እንዳሳየው አስደናቂ ነገሮች፣ በሚቀጥሉት 5 ዓመታት ደግሞ የተረጋጋና የዳበረ ሀገር ይሰራል። ብልጽግና በኢትዮጵያ ውስጥ የታጣውን በርካታ ድሎች በማግኘትና ማስገኛም ይሆናል ብለን እናምናለን። ብልጽግና ጉዞ የጀመረችውን የኢትዮጵያ መርከብ በመጨረሻ የዲሞክራሲ ወደብ ላይ ያደርሳታል። እንደሚታወቀው ብልጽግና ፓርቲ ተቃዋሚ ፓርቲ የሚለው ወደ ተፎካካሪ ፓርቲነትም ቀይሮታል። ጥያቄው ግን ተፎካካሪ ፓርቲዎች ገዢው ፓርቲ ከመጥላት ከማንቋሸሽና ከመሳደብ ወጥተዋል ወይ ነው። በዚህ የዲሞክራሲ ግንባታ ክርክር እንኳ እንዴት ዲሞክራሲያዊ መሆን ያቅታችኋል የሚል ጥያቄን ማንሳት ፈልጋለሁ። ማንም ፓርቲ አማራጭና ተመራጭ ሀሳብ አላቀረበም። እንደምትመለከቱት የሁላችሁንም ሀሳብ አንድ ነው ወይ ብሎ ኢትዮጵያ ሕዝብ እየጠየቀ ነው ያለው። በአሁኑ ሰዓት ላይ በሶስታችሁ መካከል ልዩነት የለም? የሀሳብ ልዩነት ካላችሁ እስኪ እርስ በርሳችሁ ተከራከሩ ብዬ ቅድም እንዳነሳሁት አልተከራከራችሁም። የኢትዮጵያ ሕዝብ የሚያዋጣ ሀሳብ ያለው የትኛው ነው ብሎ በንቃት እየተከታተላችሁ መሆኑን መዘንጋት የለባችሁ። ስለሆነ ብልጽግና በእንደነዚህ አይነት የፖለቲካ ክርክር የሐሳብ ልዩነቶች ጎልተው ይወጣሉ ይተበቃሉ። ነገር ግን እድል ቀንቷችሁ ብታሸንፉ ኢትዮጵያን ለማስቀጠል አቅሙና ዕውቀቱ እና ተሞክሮ አላችሁ ወይ ብሎ ደግሞ ይጠይቃል። አገራችን ያስተናገደች ያለችው ውስብስብ ችግር የሚፈታ አማራጭ አላችሁ ወይ? ቅድም እንዳየሩ አማራጭ ሐሳብ አለ እንዴት የሚለው ሲመለስ አልተመለከተንም። ሮሮ ብሶትና የማስለቀስ ፖለቲክስ መሆኑን እናውቃለን። ኢትዮጵያን የመሰለ አደረጃጀት አላችሁ። ኢትዮጵያን የመሰለ አደረጃጀት ከብልጽግና ውጪ ማንም ሰው ማንም ፓርቲ የለው። ሁላችሁ ለምትገነዘቡት አገራችን ኢትዮጵያ መልካም ድራይና የውሃ ፖለቲካን በተመለከተ ወዳጅም ብቻ ሳይሆን ጠላቶችም አሏት። እንዴት ታሻግሯት አላችሁ? እነዚህን ችግሮች የሚፈታ ሐሳብ አላችሁ ወይ ነው ጥያቄው። ስለሆነ ብልጽግና ለምንድን ነው የሚመረጠው? እነዚህና መሰል ጥያቄዎችን የመለሰ ፓርቲ የሚመለስ ፓርቲ ስለሆነና በርካታ ሐሳብ የሚያስተናግድ ፓርቲ ኢትዮጵያን የመሰለ አወቃቀር እና ደረጃጀት ያለው ፓርቲ ነው። ስለሆነ የኢትዮጵያ ህዝብ የቋንቋ የሃይማኖትን ክበብ አይቶ አይመርጥም። የኢትዮጵያ ህዝብ አማራጭና ተመራጭ ፖሊሲ አይቶ ሰብዕናን ለክቶ አፈጻጸምን ገምግሞ አገልጋይነትን መዝኖ ይመርጣል። እነዚህ ነገር በሙሉ ደግሞ ብልጽግና ፓርቲ ያሟላል። ህዝባችንን ምረጠን ስንለው እናውቅልሃለን ብቻ ሳይሆን ይያል ያለ ነው እናውቃለንም ጭምር ያለን ይያል ያለ ነው። ስለሆነም ውድ ኢትዮጵያውያን የተከበራችሁ በእያላችሁበት የምድሪቱ አጥግ የምትገኙ በዚህ በስድስተኛው ሀገራዊ ምርጫ ብልጽግናን እንድትመርጡ ባክብሮት ጋብዛችኋለሁ። ምልክታችን የሚበራ አምፖል ነው። ፕሌቶ የሚባለው ፍልስፍና ሲናገር እንደዚህ ይላል፣ አንድ ህፃን ጨለማን ቢፈራ አይፈረድበትም፣ ትልቅ ሰው ግን ብርሃን ከፈራ ችግር አለ ይላል። ስለሆነም የሚበራውን አምፖል እንድትመርጡ ባክብሮት ጋብዛችኋለሁ። መጪው ዘመን ከብልጽግና ጋር ብሩህ ንጋት ጀምሯል። ቦግ ድምቅ እያለ እስከሚሄድ ድረስ አብራችሁ ከኛ ጋር እንድትሆኑ ድምጻችሁን ለኛ እንድትሰጡን ባክብሮትና በትህትና ጋብዛችኋለን። ተፎካካሪ ፓርቲዎችም ድምጻችሁን ለኛ እንድትሰጡ እናንተን ባክብሮት ጋብዛችኋለን። አመሰግናለሁ።
እናመሰግናለን። በመቀጠል የማጠቃለያ ጥያቄ የሚመልሰው ነጻነትና እኩልነት ፓርቲ ነው። ነጻነትና እኩልነት ፓርቲ በሁለት ተወካዮቹ ነው የተወከለው። እስካሁን መድረክ ላይ የነበሩት አቶ ነዋይ ግርማ ነበሩ። አሁን አቶ ዘኑር አብዱል ወሃብ ተከታዋቸዋል። እንግዲህ ቀደም ሲል የቀረበውን ተመሳሳይ ጥያቄ ነው ለእርስዎ የማቀርበው። ኢትዮጵያውያን ዜጎች ስድስተኛውን ሀገራዊ ምርጫ ለስድስተኛው ሀገራዊ ምርጫ ድምፅ ሊሰጡ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት እና በዚህ ሁሉ ውስጥ የወሰኑ ያልወሰኑም ይኖራሉ ለማን ድምፃቸውን እንደሚሰጡ እና ዜጎች ለምን ነፃነትና እኩልነት ፓርቲን ይመርጣሉ? ለምን ዜጎች እናንተን ይመርጣሉ? ይህን ጥያቄ እንዲመልሱልን ነው ሌሎቹም እንዳደረጉት። አራት ደቂቃዎት አሉ፣ ይጀምራል።
አመሰግናለሁ። ነፃነትና እኩልነት ፓርቲ በህዝቦች መስዋዕትነት ሞት የመጣውን ለውጥ ብልጽግና አምክኖታል ብለን ነው የምናምን። ለውጡ የህዝብ ነው፣ የህዝብ ውጤቱን ማድረግ ነበረበት። ትልቁ ነገር እንደ ሽግግር ጊዜ የምናየው የህዝብ ለውጥ እንደመሆኑ መጠን በምርጫ አይደለም የመጣው። የሀገር መንግስትና የብሔር መንግስት አለመጠናቀቅ ጉድለቶቹ ውጤታቸው መዋቅራዊ ጭቆና፣ የማህበራዊ ፍትህ እጦት፣ መድሎና መገለል፣ የእኩልነትና ነጻነት ማጣት ናቸው። እነዚህን ዋና ዋና የሀገር በሽታ ለይቶ ከማከም ይልቅ በቆየበት ጊዜ የበሽታው ምክንያት ለሆኑ ነገሮች ማስታገሻ በመስጠት በሽታው በዘላቂነት ወደ ካንሰር ተቀይሮ የሀገርን ህልውና አደጋ ላይ ሊጥል፣ ሊያፈርሰን እና ሊበታትነን እንደሚችል ስጋት አለን። ነጻነትና እኩልነት ፓርቲ በመሰረታዊነት የመጀመሪያ ቁልፍ ተግባሩ በማድረግ ብሔራዊ መግባባትና እርቅን አካታች ብሔረ መንግስትን ለሀገር ለብሔር ግንባታና ለሀገረ መንግስት ግንባታ በመጠቀም ለውጥ ያመጣል። የመጀመሪያ ተግባሩ ይህ ይሆናል። በሁለተኛ ደረጃ ልናነሳ የሚገባውና ለውጥ እናመጣለን ብለን የምናምነው ከዲሞክራሲያዊ ስርዓት ግንባታ ጋር በተያያዘ ነው። የሀገር ሉዓላዊነት በዲፕሎማሲ ካልተቻለም በጠመንጃ በጦር ልናስከብር እንችላለን። የህዝብን ሉዓላዊነት ሉዓላዊ ስልጣን ግን በጦር በጠመንጃ ወይም በኃይል በማስገደድ ጭነን ልናመጣው አንችልም። ይህን የምናመጣው ነፃ፣ ገለልተኛ፣ ፍትሐዊ ምርጫ ማድረግ ሲቻል ነው። ይሄ የዲሞክራሲ መሰረት ነው። ኢትዮጵያ እንዳትፈርስ የሚታደጋት እና እንደ ሀገር የሚያስቀጥላት የዲሞክራሲ ስርዓት ግንባታና የዲሞክራሲ ተቋማት ጥንካሬና ነፃነት እንጂ ሌላ ከቶም ሊሆን አይችልም። በዚህ ረገድ ነጻነትና እኩልነት ፓርቲ ያመጣው ለውጥ የለም። የሰራቸው ነገሮች በጣም ምህዳሩ የተጠበበበት ሁኔታ ነው ያለው። ከዚህ አዳር አያይዘን ማዋቀራዊ ለውጡ ማዋቀራዊ ለውጥ አው ከሌለ የተቋማት ማሻሻያውለት ምን መፍትሄ ሊያመጣ ይችላል? ነጻነትና ብልጽግና አንድም ማዋቀራዊ ለውጥ መስራት ያለበትን የመጀመሪያውን ስራ ማዋቀራዊ ለውጥ የማምጣት ነገር አንድም አላመጣውም። ስለዚህ ማዋቀራዊ ለውጥ ከሌለ ተቋማት የዲሞክራሲያዊ ስርዓት ግንባታ ተቋማት ኢመደበኛ በሆኑ አደረጃጀቶች ይጠለፋሉ። ይህም በቡድን በብሔር በጥቅመኝነት በኔትወርክ በተሳሰረ አካል ተጠልፈው ለነዚህ ነው የሚውሉት። ምን ይሆናል ማለት ነው? ፖለቲክስ ኦፍ ሰርቫይቫል ነው የሚሆነው። በየቦታው እያጋጠመንም ያለው እያንዳንዱ እስከ ቀበሌ እስከ ወረዳ ያለው አደረጃጀት ለስልጣኑ ብሎ ነው የሚታገለው። ጸረ ዲሞክራሲ አካሄድ እየሄደ ነው። እስር፣ ማንገላታት በተወዳዳሪዎች ላይ በደጋፊዎቻችን ላይ እየፈጸመ ነው። ስለዚህ መዋቅራዊ ለውጥ በሌለበት ሁኔታ እነዚህ ነገሮች የመጡት ክሊያንታሊስቲክ ፓትሪሞኒያል የሆነ በጥቅም የተሳሰረ ከኪራይ ሰብሳቢነት የተያያዘ ሂደትና ስራ ስላለ ነው። እነዚህን ነገሮች በዝርዝር አስቀምጠናል በፕሮግራማችን በፖሊሲያችን። ያንን በዚህ አጭር መድረክ ማቅረብ አንችልም። ማኒፌስቶያችን ላይ ዝርዝር የአስተሳሰብ መቅጣጫዎች አስቀምጠናል። በዚህ መሰረት እነዚህን ችግሮች በአግባቡ እንፈታለን ብለን እንገምታለን። ዝርዝር የመፍትሄ አቅጣጫዎችን አስቀምጠናል። ሁሌም ዲሞክራሲ ሂደት ነው። ዲሞክራሲ ሂደት ነው የሚለው ሁሌም የገዢዎች ነገር ነው። በ27 ዓመቱም ዲሞክራሲ አሁን በአንዴ አይገኝም፣ በአንድ ጀበር አይገኝም፣ በሂደት ነው የሚመጣው ተብሎ በደርግም ጊዜ ዲሞክራሲ ሂደት ነው እየተባለ ነው። አሁንም እንደገና ብልጽግና ዲሞክራሲ ሂደት፣ ይሄ ዲሞክራሲ ሂደት ነው የሚለው መቼ ነው ማብቂያው? የኢትዮጵያ ሕዝብ ምን አክል ነው ዋጋ የሚከፍለው ለዲሞክራሲ መብቱን ለማግኘት? ፈጣን ለውጥ መምጣት አለበት። ማህበረሰባዊ ለውጥ መጥቷል፣ መምጣት አለበት ብለን እናምናለን። ብሔር ነጻነትና እኩልነት ፓርቲ ምልክቱ ብዕር ነው። ብዕር የጥበብና የእውቀት መሰረት ነው። የተግባቦት፣ የውይይት፣ የዲያሎግ መሰረት ነው ብለን እናምናለን። እኩልነትን በተግባር ማምጣት መልእክታችን ነው። ነጻነትና እኩልነት ፓርቲን ይምረጡ።
እናመሰግናለን። በመቀጠል እንግዲህ እናት ፓርቲ የማጠቃለያ ጥያቄውን ይመልሳል። ተመሳሳይ ጥያቄ ነው ለእርስዎም የማቀርበው። ምርጫው ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። በዚህ መሀል የወሰኑ ያልወሰኑ ዜጎች ይኖራሉ ለየትኛው ፓርቲ ድምጻቸውን እንደሚሰጡ። ዜጎች ለምን እናት ፓርቲን ይመርጣሉ? ለምን እናንተን ይመርጣሉ? ረዳት ፕሮፌሰር ብርሃኑ 4 ደቂቃዎት አሁን ይጀምራል።
መልካም። እንግዲህ ኢትዮጵያ ለምንድን ነው እናት ፓርቲ የሚመርጡት ብለን ስናነሳ እናት ፓርቲ ፍልስፍናው፣ አርማው፣ መሰረቱ ሰው ነው። ከምንም በላይ ከሁሉም በላይ ሰው መቅደም አለበት። ዜጎች ለፖለቲካ ፍጆታ ሲባል ማለቅ የለባቸው። ስለዚህ መነሻውና መድረሻውን ሰው ያደረገ የፖለቲካ ፍልስፍና ስላለ፣ ለሰው ክብር የሚሰጥ ፖለቲካ ስላለ በዚህ ምክንያት ይመርጡናል። ሌላው አርማችን በእጅ የተያዘ ቁልፍ ነው፣ ምልክታችን። ይህ ማለት ኢትዮጵያ አሁን ስናያት በዓለም አቀፉ የዲፕሎማሲ መድረክ ወድቃለች። ይህን በተጨባጭ እናየዋለን። የድህነት፣ የስደት፣ የሞት ተምሳሌ ናት። ስለዚህ ይህ የጨለማ ዘመን ዘግተን ለአፍሪካ ተምሳሌት የምትሆን ወደ ቀደመ ልዕልናዋ የምትመለስ ክብር ያላት አገር የእሷን ትንሣኤ እንከፍታለን። በዲፕሎማሲ መድረክ የወደቀችው ኢትዮጵያን ያን ጨለማ ይህን ጨለማ ዘመኗን እንዘጋና ትንሣኤዋን እንከፍትበት ቁልፍ ነው ያለ። ይህን ለማድረግ እናት ፓርቲን ይመርጧታል ማለት ነው። ሌላኛው እውነተኛ የሆነ ኢትዮጵያዊ መልክ ቅርጽና ቅኝት ያለው የዲሞክራሲ ተቋማትን ለመገንባት ነው። ዝም ብሎ ለማሽሞንሞንና ለይስሙላ እነዚህ ዲሞክራሲ ተቋማት ኢትዮጵያን እንዲያሻግሩልን፣ ኢትዮጵያን ወደሚፈለገው ከፍታ እንዲያመጡልን እንገነባለን። ሰው ይህን ለመገንባት ከእናት ፓርቲ ጋር መሆን ያስፈልጋል ማለት ነው። ሌላኛው ትክክለኛ መሪ ከላይ እስከታች ባለው መዋቅር ለማግኘት ከተፈለገ እናት ፓርቲ መጠ ትክክለኛ መሪ ማለት ሰልፍ ዲሲፕሊን የሆነ ይህ በቴክኖክራትና በቢሮክራሲ ውስጥ የገባው የምናየው የምንፈትሸው ከኢትዮጵያዊነት ሴት ያፈነገጠ ከባህል ያፈነገጠ ሙሰኛ የሆነ መሪ ያለባት ሀገር ነው። በዚያ እስከታች መዋቅር ስለዚህ አገራዊ እሴቱና ባህሉ የአባቶችን ወግና ደንብ ጠብቆ ለህዝቦቹ ታማኝ የሚሆን ለወገኖች ታማኝ የሚሆን መሪ እንዲያገኝ ከተፈለገ እናት ፓርቲን መምረጥ ያስፈልጋል። ሌላኛው እዚች ሀገር ብዝሃነት ከአንድነት ጋር ተጣልቷል፣ አጣልተነዋል።
ብዛነትን ካንድነት ጋር አስተካከል ብዛነታችንና አንድነታችን እኩል እንዲያምል በእውነት በተጨባጭ እኩል እንዲያምል ከተፈለገ ለማስተራክ እኛ ጋር ሙሪያ ያስፈልጋል። አገር ከብሔር ጋር ተጋጭቷል። አሁን ትውልዱ አገሩ ማለት ነው ብሔሩ ማለት ነው ተጋጭቶበታል። ብሔር ከአገር በላይ ነግሶበታል። ስለዚህ አገርና ብሔርን ለማስማማት እናት ፓርቲ ያስፈልጋል። አገርና ብሔር ተስማምተው ታርቀው ነው መሄድ ያለባቸው። ትውልዱ ወጣቱ አገሩን ረስቶ ብሔሩ ላይ ተወስቋል። ይሄ ደግሞ አሁን ላለው መከራ አሁን ላለው የአገሪቱ ድቀት አብቁታታል ብለን እናስባለን። ይሄን ለማስቀረት ነው ፖለቲካችን ከሀገሩ እሴትና ባህል ጋር የታጠቀ በተለይ የሚጀምረው ከ1960 ዘመናዊ ዲሞክራሲ የፓርቲ ፖለቲካ ሲጀምር ነው የጀመረው። በእርግጥ አሁን ጭራሽ ዘጋ ነው። ኢትዮጵያዊ እሴት ኢትዮጵያዊ ቅኝት ያለው የፖለቲካ ፍልስፍና የፖለቲካ ባህል እንድንገነባ ከተፈለገ እናት ፓርቲን መምረጥ ተገቢ ነው የሚሆነው። ሶ እናት ፓርቲ ይህን መሰረት አድርጎ ፍልስፍናውን አርማውን ምልክቱን መነሻው ሰው ያደረገው
30 ሰከንድ አለዎት።
ስለዚህ ምልክታችን በእጅ የተያዘ ቁልፍ፣ ይህ ቁልፍ የትንሳኤ ቁልፍ ነው። የመከራ፣ የውርደት፣ የድቀት፣ የጨለማ፣ የድህነት፣ የስደት፣ የጉስቁልና ዘመናት መዘጋት አለባቸው። ለአንድ ነገር መጨረሻ ይህ ትውልድ ኃላፊነት አለባቸው። ትንሳኤያችን፣ ከፍታችን፣ ማንነታችን፣ እውነተኛነታችን የእውነተኛ የታሪክ መገለጫችን ሊከፈት ይገባዋል እናስባለን። ይህ ለመክፈት ብቸኛው አማራጭ
አመሰግናለሁ ሁላችሁንም። የአሜሪካ ድምፅ ሬዲዮ እንደዚሁም የአሃዱ ሬዲዮ እና ቴሌቪዥን ተመልካቾች፣ አድማጮች እና ተከታታዮች የተከታተላችሁት በአሜሪካ ድምፅ ሬዲዮ እና በአሃዱ በጋራ የተዘጋጀውን የዲሞክራሲያዊ ተቋማት ግንባታ እና የፖለቲካ ማሻሻያ ሂደት በሚል ርዕስ የተካሄደውን የክርክር መድረክ ነው። በዚህ የክርክር መድረክ የተሳተፉት ኢዜማ፣ ብልጽግና፣ ነጻነትና እኩልነት ፓርቲ እንደዚሁም እናት ፓርቲ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማን በመወከል አቶ ሀብታሙ ኪታባ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ብልጽግና በመወከል አቶ ዮናስ ዘውዴ እሳቸውም እንደዚሁ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ነጻነትና እኩልነት ፓርቲ በመወከል አቶ ነዋይ ግርማ እንደዚሁም አቶ ዘኑር አብዱል ወሃብ የፓርላማ እጩዎች ናቸው የፓርቲያቸው ሁለቱም። እናት ፓርቲ በመወከል ደግሞ ረዳት ፕሮፌሰር ብርሃኑ ፀሐይ የፓርቲያቸው የፓርላማ ተወዳዳሪ ናቸው። አራታችሁንም ወይም አምስታችሁንም እዚህ ተገኝታችሁ የፓርቲዎቻችሁን አቋም ስላስረዳችሁ፣ በክርክሩ ስለተሳተፋችሁ በአሜሪካ ድምፅ ሬዲዮ እንደዚሁም በአሃዱ ስም አመሰግናለሁ። እኔ እስክንድር ፍሬው እባላለሁ ከአሜሪካ ድምፅ ሬዲዮ። የዛሬው የክርክር መድረክ በዚሁ ተጠናቋል። አድማጭ ተመልካቾቻችን ግን በያሉበት እነዚህን ሀሳቦች እንደሚያንሸራሽሩ በያሉበት እንደሚከራከሩባቸው ተስፋ እናደርጋለን። አመሰግናለሁ።
በዚህ ክርክር ላይ የተሳተፉ እንግዶችን በጣም እጅግ አድርገን እናመሰግናለን። አድማጮች የዚህን ክርክር ሙሉ ክፍሎች በምስል ለመመልከት ከፈለጋችሁ በዌብሳይታችን እንዲሁም በፌስቡክ ገጻችን ላይ ታገኙታላችሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው የተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ዝግጅቶቻችንን አዳምጣችሁ አስተያየት እንድትሰጡን ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@news.com ነው። አሁን ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ መንግስት የቁጥጥር ሚዛንና ስርዓት ላይ ያተኮረ ዝግጅት ነው ተከታዩ። ሰለሞን አባተን ያዘጋጀው እንደሚከተለው ይቀርባል።
The እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው፣ ዲፕሎማት፣ ጸሐፊና ፍልስፋ ጆዜፍ ዶሜስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግስት ያገኛል፣ ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል፣ ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜስትር አባባል ጋር የማይስማሙ አሉ።
አነጋገሩ እኔ ትክክል ነው ብዬ አላምንም። ብዙ ጊዜ ህዝቡ የሚፈልገውን የማያገኝበት ሁኔታ አለ። መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጩንበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር። በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም እንደዚህ ያለ መንግስት ሲቋቋም።
ፕሮፌሰር አዲኖ አዲስ።
አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው የማስተምረው። ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ።
በዘመናዊው እሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ
የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያደረጋችሁትን ለእኛም ንገሩን፣ እኛም መፈለጋችን አለመፈለግ ጋችን እናስታውቃለን ነው። እንግዲህ ነገሩ አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው።
ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሜውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ።
ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ አንዱ ሳይበልጥ
በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል እንዲህ አይነት ልዩነት?
ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተወያይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ። የእኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር፣ የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና
ቋንቋዎች እና ጎሳዎች
ያሉበት ሀገር ተነጋግሮ ያንተን ንገረኝ የኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ አንዱ ብቻ ሊጫን አይቻልም ማለት ነው።
የብዙሃን ድምፅስ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና የአናሳዎች ድምፅ በዲሞክራሲ ውስጥ
በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ መጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው፣ ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው። ነገር ግን የማይኖሪቲ አማርኛውን ብትለግሰኝ
ህዳጣ ነው።
የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ። የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው፣ እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችሉም የእነሱ አስተሳሰብ እና የእነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው፣ አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነጻ ከሆነ ብዙሃኑም የንዑሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንዑሳን መብት ይጠበቃል። በጣም አስፈላጊ ነው። ነጻና ገለልተኛ ዳኛና ተርጓሚ በጣም አስፈላጊ ነው።
ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬይቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት 500 ዓመት ገደማ ከኖረው ክሌይስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ስርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሜያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዴሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዴሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሠረተውን ላለፉት 240 ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዴሞክራሲ የመንግስቱን አመሰራረት አወቃቀርና አሰራርን ፈትሽ።
የዩናይትድ ስቴትስ ህገ መንግስት እንዳልኸው አንድ 200 ዓመት በላይ ሆኖታል። መንግስቱን ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘኪቲቭ ብራንች ሉታ። እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ 50 ስቴቶች አሏት እና ፌደራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ።
ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሐሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት።
ኮንግሬሱ፣ ሴኔት እና ሀውስ ኦፍ ሬፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴኔት የሚባለው ነው እንግዲህ የህግ መወከያ ምክር ቤት፣ የታችኛውን የህዝቦች ምክር ቤት እንግዲህ እንበለው እና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉትን በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆናል። ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰዋል። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም።
እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው?
እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነ እንበለ እና ግን ያ ህግ ህገ መንግስቱን ተጻረረ እንበለ፣ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነጻ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቨን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም። ህጉ ከህገ መንግስቱ ጋር ካልተስማማ እና ፍርድ ቤቱ ይወስናል።
የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል።
በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው።
አንድም ሶስትም በሆነውና ምሰሶዎቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ.ም የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርበው ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት የአስፈጻሚው ክንፍ ባለስልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክ እንደራሴ አሌክዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ።
I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government.
እኔ አስገዳጅ መጥሪያ መላክ አልፈልግም። አንድ የመንግስት ባለስልጣን እዚህ ቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንም አይፈልግም። ምክንያቱም ሁላችንም እኩል የሆነን የመንግስት ክንፎች ነን። እናም ጥያቄ በጠየቀን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም።
But today, because of the secretary and because of the attorney general's refusal,
ዛሬ ግን ሚኒስትሩና ጠቅላይ አቃቢ ሕጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የሕግ የበላይነት ጉዳይ ነው። ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው። ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችንና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው።
This is about the rule of law. This is about the respect of our institutions, and this is about the power of all of us as a body, as the United States Congress, and the integrity of the government of the United States.
እንግዲህ እኮ ሰዎችና ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዲሞክራሲ እንግዲህ ያብሮ መኖር ስልት ነው። አንዱ ምንድነው እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር እና እንግዲህ ሰው እንደማናችን መጠን አንዱ አንዱን ልብለት አንዱ አንዱን ልዝራፍ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም እና ሁልጊዜ ትግል አለ። ዲሞክራሲ የናል ጊዜ ኖሯል ግን ያየነው ነው አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይሄ እንግዲህ ከሰው ሁኔታ ጋር ተያያዘ ነው።
ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ህገ መንግስት መሰረታ ኑሯል የሚባለውን አሁንም ያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ህገ መንግስት የጻፉት ጄምስ ማዲሰን ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። 45ኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በሕግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ መነንዴዝ ቆመው ሲሞግቱ እንዲህ ብለው ነበር።
I rise today as an unwavering believer in the system of checks and balances laid out by our framers in the Constitution with three co-equal branches of government at times working with each other.
ዛሬ እዚህ የቆምኩት አብረው እንዲሰሩ አንዳቸው በሌላቸውም ላይ ቁጥጥር እንዲያደርጉ ሶስት እኩል የሆኑ የመንግስቱን ክንፎች በሕገ መንግስት ውስጥ የቀረጹ መስራቾቻችን የነደፉት የቁጥጥርና ሚዛንን የማስጠበቅ ስርዓት የማልናወጥ አማኝ ሆኜ ነው። ይህ የቁጥጥርና ሚዛን ስርዓት ነው የሪፐብሊካችንን ደህንነት ከአምባገነንነት የሚከላከል። እናም በህዝብ ለህዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን።
It is this system of checks and balances that safeguards our republic against tyranny and ensures that our government by the people for the people as Abraham Lincoln said does not perish from the earth.
እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው። ተለያይተው ሚኖሩ አይደሉም፣ አብረው እንዲሰሩ ነው የተፈጠሩ።
በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዝዳንትና ለእድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል።
የፍትህ ሚኒስቴሩ የጻፈው ነገር አለ። የጻፈው ነገር ምንድነው የሚለው? ፕሬዝዳንቶች ፕሬዝዳንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል። ፍርድ ቤት ገና እሱን አልወሰነውም፣ ምክንያቱም ይሄደ የለም። ነገር ግን ኢምፒችመንት አለ። የማስወገድ ከፈለገ ምክር ቤቱ ሊያስወግደው ይችላል። ፕሬዝዳንቱ የጦር ወንጀል ወይም የሰብአዊ መብት ወንጀል ወይም የእልቂት ወንጀል ፈጽሟል ብሏል፣ ሊያባረው ይችላል። እንግዲህ high crimes and misdemeanor ይላል። እንግዲህ
ከፍ ያለ የወንጀል ጥፋት እና የስነ ምግባር ጉድለት።
አዎ፣ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዚደንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገው፣ አገሪቱን የሚጎዳ ጥፋት። እንዲያውም ስታዩ ፌዴራሊስት ፔፐር የሚባሉ አሉ፣ መጀመሪያ እነ ማዲሰን እነ ሃሚልተን ዋና ዋና መስራቾቹ የጻፏቸው ወረቀቶች አሉ፣ ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸውን። እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዚደንቱ ያደርጋል፣ ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ እንዲያው ቀላል ነገር እንዲህ አርገሃል አርጓል ብሎ ቢኮነን እና ወደ ህግ መወሰኛው ምክር ቤት ቢሄድ 67 ሴናተሮች ያስፈልጋሉ። እሱ ራሱ ቼክ የሚያደርገው ነው።
ፌደራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ በጀትና ግብር ላይ የሚያዘው ውሎችን የሚያጸድቀው ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህልውና መካከልም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው።
የህግ መወሰኛ ወኪሎች የሚወክሉቱ ስቴቶቹን ነው። እያንዳንዱ ስቴት ሁለት ሴናተር አለው፣ ወኪል አለው። እያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት 500,000 ገደማ ህዝብ ነው ያላት። ካሊፎርኒያ 40 ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል። እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ።
በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ ነው
እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው። ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣን እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት ዓመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት ዓመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው የምትችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት ዓመቱ ይመረጣል እና ህዝቡ የሚጠይቃቸውና የሚያምላላቸው ነገሮች የምርጫ መወያያ ሊሆኑ ይችላል። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም። እዛ ውስጥም እንግዲህ በምርጫ በኋላ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይሄን አርግ ይሄን አታርግ እያለ ይናገራል። ሂዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሂዶ እንዲህ አድርገናል ብሎ ሲናገር የዚያን ጊዜ ጥያቄ ይጠየቃል፣ በየስብሰባው ማለት ነው። እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል።
የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ህዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል፣ የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና። ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግሥት ነው።
ይቀጥላል።
ሰለሞን አባተን እናመሰግናለን። ወደ ተከታዩ የመጨረሻው ዘገባችን እንለፍ። ከመጪው የአሜሪካ የነጻነት ቀን ጁላይ 4 በፊት 70% የሚሆኑ አሜሪካውያን አዋቂዎች የኮቪድ-19 ክትባት እንዲወስዱ ፕሬዚዳንት ጆ ባይደን ለአንድ ወር የሚቆይ ማበረታቻ መርሃ ግብር ጀመሩ። በተጨማሪም አስተዳደራቸው ከትላንት በስቲያ 25 ሚሊዮን የሚሆን ክትባት በተባበሩት መንግስታት በኩል ለኮቫክስ እንደሚለግስ አስታውቋል። ይህም እስከ ሰኔ ማብቂያ ድረስ 80 ሚሊዮን ክትባት ለመለገስ ቃል ከተገባው ውስጥ የመጀመሪያው ነው። ኤደን ገረመው የፓትሲው ዳስኳራና የስቲቭ ባራጎና ዘገባን አካታ ተከታዩን አጠናቅራለች።
170 ሚሊዮን የሚሆኑ ሰዎች ክትባቱን ከወሰዱ በኋላ በዩናይትድ ስቴትስ ህይወት ወደ ቀደመ መልኳ እየተመለሰች ነው። በመጪው የነጻነት ቀንም 70% የሚሆኑ አዋቂዎችን በሀገር አቀፍ ደረጃ ለመከተብ ሀገሪቷ ተጨማሪ እርምጃዎችን እየወሰደች ትገኛለች። በዚህ ላይ ፕሬዚዳንት ጆ ባይደን እንዲህ ይላሉ።
This week, you can be fully vaccinated by...
በዚህ ሳምንት ክትባቱን ከወሰዳችሁ ለጁላይ 4 ወይም በዚያው ሳምንት ውስጥ ሙሉ ለሙሉ ትከተባላችሁ ማለት ነው። ስለዚህም ያለምንም ፍራቻና ስጋት የነጻነት ቀን ማክበር ትችላላችሁ።
ረቡዕ ዕለትም ፕሬዝዳንቱ ክትባትን ለመውሰድ ለሚመጡ ወላጆች ልጆቻቸውን የማስጠበቅና ወደ ክትባት ጣቢያዎችም የነጻ የመጓጓዣ አገልግሎቶችን ይፋ ያደረጉ ሲሆን በየሰፈሩ የሚገኙ የወንድና የሴት የውበት ሳሎኖችም ማህበረሰቡን በመቀስቀሱ በኩል እንዲያግዙ እንዲሁም ኩባንያዎች የክትባት ድጋፎችን እንዲሰጡም አበረታተዋል። ፕሬዝዳንቱ አያይዘውም
Free beer for everyone 21 years or older.
የነጻነትን ቀን ከቫይረሱ ነጻ ሆነው ለሚያከብሩና ከ21 ዓመት እድሜ በላይ ለሆኑ ሰዎች በሙሉ ነጻ ቢራ ይሰጣል።
አሜሪካውያን የነጻ ክትባቱን ለመውሰድ ማበረታቻዎችን በነጻ እያገኙ ባለበት በአሁኑ ሰዓት በዱክ ያለም አቀፍ የጤና ፈጠራ ማዕከል የተሰራ ጥናት ዩናይትድ ስቴትስ በመጪው ሐምሌ ወር ከመቶ ሚሊየን በላይ የሚሆን ክትባት እንደሚተርፋት ጠቁሟል። ዶክተር አናን ፓርክ የባይፓርቲዛን ፖሊሲ ማዕከል አባል ናቸው።
በሀገሪቱ 600 ሚሊየን የሚሆኑ ክትባቶችን ለመከተብ ቆርጠን ተነስተናል። ከዚህ ውስጥ 366 ሚሊየን የሚሆነውን አከፋፍለናል። በቀጣዮቹ ጥቂት ወራት ጊዜ ውስጥም አቅማችን የሚተርፍ ከሆነ እናያለን። 80 ሚሊየን የሚሆነው አብዛኛው አስትራዜኒካ የሆነ ክትባት በዓለም አቀፍ ደረጃ በፍጥነትና በፍትሃዊነት መከፋፈሉንም ማረጋገጥ ይኖርብናል።
የፕሬዝዳንት ጆ ባይደን አስተዳደር በትላንትናው ዕለት 25 ሚሊየን የሚሆን ክትባት በተባበሩት መንግስታት በኩል እንደሚለግስ አስታውቋል። ይህም እስከ ሰኔ ማብቂያ ድረስ ከ80 ሚሊየን በላይ ክትባትን ለመለገስ ቃል ከተገባ ውስጥ የመጀመሪያው ሲሆን የብሔራዊ ደህንነት አማካሪው ጄክ ሱሊቨን እንዲህ ይላሉ።
ይሄ በአሁን ሰዓት ያለውን የክትባት መጠን በመጨመር በሁሉም አገራት ክትባቱ ፍትሃዊ ስርጭት እንዲኖረው ያደርጋል። ከፍተኛ ጉዳት ለደረሰባቸውም ተደራሽ እንዲሆን ይደረጋል።
ኮቫክስ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ክትባት እንዲያገኙ ለማድረግ በተባበሩት መንግስታት ድርጅት የተዘየደ ተነሳሽነት ነው። ረቡዕ ዕለት በጃፓንና ለደሃ ሀገራት ክትባት እንዲዳረስ የህዝብና የግል ክትባት ትብብር በሆነው በጋቪ አማካኝነት በድረገጽ ላይ በተካሄደው ስብሰባ ለኮቫክስ ተጨማሪ የ2.4 ቢሊዮን ዶላር የገንዘብ ድጋፍ የተረጋገጠ ሲሆን ይህም ያለውን ገንዘብ 9.6 ቢሊዮን ዶላር እንዲደርስ አድርጎታል። የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ እንዲህ ይላሉ።
The United States has contributed $2 billion.
United States ለጋቪ 2 ቢሊዮን ዶላር ለግሳለች። እስከ ጎርጎሮሳውያኑ 2022 ዓመት ድረስም ተጨማሪ 2 ቢሊዮን ዶላር ለመለገስ ቃል ገብተናል።
ከዚህ በተጨማሪም 6 ሚሊዮን የሚሆን ክትባት ለጎረቤት ለአጋርና የኮቪድ ጉዳት ለጠናባቸው እንዲሁም ግጭት ላለባቸው ሀገራት ይሰጣል። በዩናይትድ ስቴትስ ከግማሽ በላይ የሚሆነው ህዝብ በተከተበበት በአሁኑ ሰዓት ዓለም አቀፍ የክትባቱ ተደራሽነት ግን ኢፍትሃዊ መሆኑን የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ይናገራሉ።
በዓለም አቀፍ ደረጃ ከተከፋፈሉት 1.8 ቢሊዮን ክትባቶች ውስጥ 0.4 በመቶ የሚሆነው ብቻ ነው ዝቅተኛ ገቢ ላላቸው አገራት የሚደርሰው። ይሄ በስነ ምግባርም ሆነ በቫይረሶች ቁጥር አሊያም በምጣኔ ሀብት ደረጃ ተቀባይነት የሌለው ነው።
ባለሙያዎች አሁን ባለው ክትባት ላይ ትኩረታቸውን ከማድረግ ይልቅ ሌሎች የሚመረቱት ላይ ተስፋ መጣላቸውን ይናገራሉ። የዓለም የጤና ድርጅትም በዚህ ሳምንት ከሲኖቫክ ጋር ውለታ ተፈራርሟል። ይህም በብራዚል፣ ኢንዶኔዥያ እና በሌሎች ሀገራት መነጋገሪያ ሆኗል። ለፓትሲ ዊዳስኳራ እና ለስቲቭ ባራጎና ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ በመደበኛው የሰኞ ምሽት ፕሮግራም ተመልሰን እንገናኛለን። ሰላም፣ በደህና ደሩ።